ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታዲያም ዝግጅታችን በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የወያኔው ድርጅት ጭምብል የሆነው የኢህአዴግ ምክር ቤት በዛሬ ስብሰባው አዲሱን የፓርቲ መሪና ጠቅላይ ሚኒስትር ተብየውን በመምረጥ ይጠናቀቃል የሚሉ ዜናዎች ከስብሰባው አዳራሽ እየተሰሙ መሆኑ ታውቋል። የኃይላ ማርያምን ከኃላፊነት የመሰናበት ጥያቄ ምክር ቤቱ በሙሉ ድምጽ ተቀብሎታል የተባለ ሲሆን እሱን የሚተካውን ሰው በመምረጥ ላይ መሆናቸውም እየተነገረ ነው። ሁለቱ የዋልድባ መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት አብረዋቸው ከተከሰሱት ከአቶ ነጋ ዘላለም ጋር ማክሰኞ መጋቢት 18 ቀን ፍርድ ቤት የቀረቡ መሆናቸው ታውቋል። አቃቤ ሕግ ምስክሮች እንዳልቀረቡለት ገልጾ ተለዋጭ ቀጠሮ እንዲሰጠው ከመጠየቁ በስተቀር ምስክሮቹ ስላልቀረቡበት ምክንያት የሰጠው ማብራሪያ አልነበረም። በተከሳሾቹ በኩል መነኮሳቱ የከሰሳቸው አካል ማን እንደሆነ ያላወቁ መሆኑን ከመግለጻቸው በላይ ጠበቃቸውም ፍርድ ቤቱ የአቃቤ ሕግ ምስክር መስማቱን ትቶ በቀረበው መረጃ ላይ ተመርኩዞ ውሳኔ እንዲሰጥ ጠይቋል። በቀኑ የተሰየሙት ዳኞች ቢያንስ አንድ እድል መሰጠት አለበት በሚል የምስክሮችን ቃል ለመስማት ለሚያዝያ 18 ቀን ተለዋጭ ቀጠሮ የሰጡ መሆናቸው ታውቋል። ፍርድ ቤቱ የቀረቡት ሁለቱ መነኮሳትና ሶስተኛው አቶ ነጋ ዘላለም ከሌሎች 35 ግለሰቦች ጋር ተይዘው በአንድ መዝገብ ተከሰው የነበሩ መሆናቸው የሚታወቅ ሲሆን ወያኔ አገዛዝ የፖለቲካ እስረኞች እንዲፈቱ ባዘዘው መሰረት 32ቱ ሲፈቱ ሶስቱ ባልታወቀ ምክንያት ክሳቸው ሳይሰረዝ በእስር ቤት እየተሰቃዩ እንዲቆዩ ተደርጓል። በሌላ በኩል የአምቦ ዩኒቨርሲቲ መምህር የሆኑት አቶ ስዩም ተሾመ ባለፈው ቀን ፍርድ ቤት አለመቅረባቸውን አስመልክቶ ፍርድ ቤቱ ለማዕከላዊ መምሪያ ተቋም አስተዳደር ለጻፈው የማብራሪያ ጥያቄ አስተዳደሩ መልስ ሰጥቷል። የማዕከላዊ አስተዳደር ኃላፊ በሰጠው መልስ አቶ ስዩም ተሾመ ጉዳይ በአስቸኳይ ጊዜ አዋጁ መሰረት ከመደበኛ ፍርድ ቤት ውጭ ኮማንድ ፖስቱ በሚያቋቁመው ፍርድ ቤት ስለሚቀርብ ፍርድ ቤቱ የግለሰቡን መዝገብ እንዲዘጋ ጠይቋል። በጥያቄው መሰረት ፍርድ ቤቱ የአቶ ስዩም ተሾመን ፋይል ዘግቷል ተብሏል። ለ18 ወራት በተደረገ ጥናት በአገራችን ከ10000 ሜጋዋት በላይ የኤሌክትሪክ ኃይል ለመስጠት የሚችል አቅም ያላቸው የከርሰ ምድር ወይም የጂኦተርማል ኤሌክትሪክ ማመንጫዎች መኖራቸው ተረጋግጧል። ከአንድ ወይም ከሁለት በስተቀር እስካሁን ጥቅም ላይ ያልዋሉ በመሆናቸው ወደፊት ትኩረት ሊሰጥበት የሚገባ መስክ ነው ተብሏል። ከከርሰ ምድር ኃይል ለማመንጨት ጉድጓዶች በመቆፈርም ሆነ ሌሎች የቴክኒክ መሳሪያዎችን በመጠቀም ረገድ በርካታ ወጪዎች የሚያስወጣ ቢሆንም የግል ኩባንያዎች በመስኩ ለመሰማራት ፍላጎት አሳይተዋል ተብሏል። ግሎባል አግሪካልቸራል ኢንፎርሜሽን ኔትወርክ የተባለ ተቋም ይፋ ባደረገው ዘገባ በዘንድሮ 2010 በተወሰኑ የአገሪቱ አካባቢዎች ከወትሮው ለየት ያለ የአየር ጠባይ በአገሪቱ ውስጥ በመከሰቱና የተምች መንጋ ጥቃት በመቀነሱ በኢትዮጵያ የእህል ምርት ሊጨምር እንደሚችል ዘግቧል። በተለይም በምዕራብና በመሃል የአገሪቱ አካባቢዎች አጥጋቢ ዝናብ በመጣሉ የእህል ምርት አጥጋቢ በሆነ መንገድ መመረቱን ሲገልጽ፣ በአንጻሩ በምስራቅና በደቡብ ምስራቅ አካባቢዎች የጣለው ዝናብ በቂ ባለመሆኑ አካባቢው ለምርት መቀነስ፣ ለድርቅና ለረሃብ ተጋልጧል ብሏል። ባለፈው ዓመት የስንዴው ምርት 3.9 ሚሊዮን ቶን የነበረ ሲሆን በዚህ ዓመት ወደ 4.2 ሚሊዮን ቶን ሊመረት እንደሚችልም ተገምቷል። በአንጻሩ በእርዳታና በግዢ መልክ ወደ አገር ውስጥ የሚገባው የስንዴ መጠን ባለፈው ዓመት ከነበረው ከ1.5 ቢሊዮን ቶን ወደ 1.8 ቢሊዮን ቶን ከፍ ሊል ይችላል የሚል ግምት ተወስዷል። በተመሳሳይ ደረጃም የበቆሎ ምርት ከ6.5 ሚሊዮን ቶን ወደ 7 ሚሊዮን ቶን ሊጨምር ይችላል የሚል ግምት የተወሰደ ሲሆን ለጭማሪው ምክንያት የሆነው በቂ ዝናብ በመጣሉና የተምቹ አደጋ በመቀነሱ ነው ተብሏል። በደቡብ አፍሪካ የወደብ ከተማ በሆነችው ሄርማኑስ በተባለችው ከተማ የከተማው ነዋሪዎች ባዶ የሆኑ የመንግስት መሬቶችን በኃይል ከመያዛቸው በላይ በከተማዋ ያለው የውሃና የመብራት አገልግሎት እንዲሟላ በመጠየቅ የከተማውን ፖሊስ ጣቢያ በእሳት አጋይተውታል። ፖሊሶች ሰልፈኞችን መበተናቸውና ከ30 በላይ የሚሆኑ ሰዎችን ያሰሩ መሆናቸውም ተነግሯል። በቅርቡ የተመረጡት የአገሪቱ ፕሬዝዳንት የኃይል መሬት ንጥቂያ ቀርቶ በውይይት እና በስምምነት የተወሰነ መሬት ነጮቹ ለጥቁሮቹ መስጠት አለባቸው ማለታቸው የሚታወስ ሲሆን የዛሬው የተቃውሞ እርምጃ ትዕግስታቸው ያለቀው ዜጎች የፕሬዝዳንቱን አቋም ለመቃወም ያደረጉት ነው ተብሏል። ሰኞ መጋቢት 17 ቀን የታወቁት የኬንያ ጠበቃና የህግ ሰው ሚስተር ሚጉና ሚጉና ከተሰደዱበት ከካናዳ ወደ አገራቸው ለመግባት ሲሞክሩ የኬንያ መንግስት እንዳይገቡ የከለከለ ከመሆኑም በላይ የጸጥታ ኃይሎች ግለሰቡን በማስገደድ በኢሚሬት አየር መንገድ ከሀገር እንዲወጡ አድርገዋል። ሚጉና ባለፈው ጥር ወር የኬንያ ተቃዋሚ ፓርቲ መሪ ሚስተር ኦዲንጋ ባደረጉት የምሰል የተጻራሪ ቃለ መሐላ ዝግጅት ላይ በመገኘታቸው ምክንያት ካናዳዊ እንጂ ኬንያዊ አይደለም በማለት የኬንያ መንግስት ከሀገር ያባረራቸው መሆኑ ይታወቃል። የኬንያ ፍርድ ቤት ግለሰቡ የኬንያ ዜግነታቸው ተመልሶላቸው ወደ ሀገር እንዲገቡ እንዲሁም በመንግስት የተቋቋመ የኬንያ ሰብአዊ መብት ኮሚሽን ጉዳያቸውን እንዲከታተል ትዕዛዝ የሰጠ ቢሆንም እንዳይገቡ ታግደዋል። የሚጉናን መከልከል በመቃወም በአውሮፕላን ጣቢያው ጥቂት ኬንያውያን የተቃውሞ ሰልፍ ለማድረግ ቢሞክሩም በፖሊስ የተበተኑ መሆናቸውን ከስፍራው የደረሰው ዜና ይገልጻል። ከአንድ አመት በላይ ለሆነ ጊዜ በደቡብ አፍሪካ በቤት ውስጥ እስር ቤት ቆይተው የነበሩት የደቡብ አፍሪካ የተቃዋሚ መሪ ሪክ ማቻር ከቤት ውስጥ እገታ እንዲለቀቁ ኢጋድ የተባለው የምስራቅ አፍሪካ ሀገሮች የጋራ ድርጅት ሰኞ ባካሄደው ስብሰባ ወስኗል። ድርጅቱ በውሳኔው ሚስተር ማቻር ሊፈቱ የሚችሉት የኃይል እርምጃን ካወገዙ ብቻ ነው በማለት ቅድመ ሁኔታ ያስቀመጠ ሲሆን ይህን ካደረጉ ወደፈለጉት አገር መሄድ መቻል አለባቸው ብሏል። የደቡብ ሱዳን መንግስት ቃል አቀባይ የኃይል እርምጃን እስከተቃወሙ ድረስ የሚስተር ማቻር መለቀቅን እንደማይቃወም ገልጾ ማቻር ከአካባቢው በመወገዳቸው ምክንያት አሁን ያለው የመረጋጋት ሁኔታ ሊሰፍን ችሏል በማለት የእሳቸውን በደቡብ ሱዳን ውስጥ መገኘት በተዘዋዋሪ መንገድ ተቃውሟል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። እጽፈው ነበር አምሮን ጨምቄ እከትበው ነበር ግራ ቀኛይቼ ቁልቁለት ወርጄ ዳገትም ወጥቼ እነግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነቅተው እንዲቆሙ እፈልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን እጠግነው ነበር የሰለሰለውን አቀናው ነበር የተጣመመውን። ታዲያ ምን ያደርጋል ወገኔ ለስልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣም ባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር
ሰው አውቆ ከተኛ መሪቱ አይናገር። ለቁምበ ስለው ረግረጉ እየከዳ ወለላው ይያለ ድፍርሱ ተቀዳ። ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለው ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ። ጀግንነት የማያውቅ የክህደት ቁንጮ ልታገል ነው ይላል ዶራሩን ጨብጦ። ዞር በሌለው ነበር ታሪኩን ተንትኜ ተልእኮውን ጭምር ለአደባባይ ብዬ። ያልሆነውን ሆንኩኝ የሌለውን አለኝ እያለ ሲያቅራራ መቼ ዘለው ነበር እውነቱ ሳይወጣ ሁኔታው ሳይጣራ። ታዲያ ምን ያደርጋል አድማጩ ለስልሶ ያለበት እንዳለ ውዥንብሩ ነግሶ የባዕድ ተልእኮ የተሸከመውን ለሚንቀጭል ሳንቲም ውሎ ያደረውን ከእውነተኛ ታጋይ መለየት ካቃተው መስዋዕት ከፋዩን ማየት ከተሳነው አገር ማለት ያቆም ፍጻሜው ውርደት ነው። አገር ማለት ያቆም ፍጻሜው ውርደት ነው። ምን አርጌ ልጻፍ ምን ብዬ ልናገር? ተደራጅቶ ሳይኖር ተዋቅሮ ሳይገኝ ቦታ ቦታ ይዞ ድርሻውን ሳያደርግ ምን ብዬ ልመነው ታጋይ ነኝ ስላለኝ? ዛሬ አንዱን አወዳሽ ነገ ሌላ አምላኪ ቃል ኪዳኑን ማቅ የመምሰል አዋቂ እንደ ግዑዝ መሬት ሲረግጡት ጸጥ የሚል የወላዋይ መንጋ ምሁር ነኝ እያለ ቤትም ሲያወጋ አገርና ሕዝቡ እጅጉን ተጎዳ በባዕዳን ሴራ በወያኔ መንጋ። ታሪክ የሠራውን ጸንቶ የቆመውን አገር ሕዝቤ ብሎ በፊት ያመፀውን ፍዳና መከራ የተቀበለውን በሕዝባዊ ፍቅር ተቃጥሎ ያለውን እየኮነኑና እያበሻቀጡ አገር መውደድ ካለ ለወቀው ንገሩን። እንደዚህ ከሆነ ተበሻቅጦ ትግል ተቆልፎ መኖር በወያኔ ቀመር ከሱ ጋር እየሮጡ እሱን ለማሸነፍ የኋላ ኋላ በሱ ለመቀበር። የጨዋታው ዘመን አበቃ ከተመ የኢትዮጵያ ሕዝብን በድምፅ መንፈጉ ይህን አበሰረ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት
ክፍል 6
ምዕራፍ 5 አባቶቹ መንግስቱ እንደ ሌኒን ሁሉ ሶሻሊዝምን አገሬው እንዲቀበለው ለማስገደድ ወደኋላ ካለ ማለቱም በላይ በካድሬ አመራር ሰውነት በማመን በተራዘመ ህዝባዊ ትግል ውስጥ የሚወለደውን ዴሞክራሲያዊ አብዮትን ለመጠበቅ ፈጽሞኝ ፈቃደኛ አልነበረም። ስለዚህም የራሱን ስልጣን ወደ ማጠናከርና በደርግ ውስጥ ያሉትን ጠላቶቹን ወደ ማስወገድ ተራመደ። ፒተር ሽዋብ 1981 ዓ.ም ተመረጠ። ቅጽ 2 ለንደን። የሚገርመው ነገር ለምን ለኢሃፓ ቀን መስጠት እንደነበረበት ነው። አብዛኞቹ ውጭ ሀገር የተማሩ ከመካከለኛው መደብ የመጡ ግራ ክንፈኞች ነበሩ። ከደርግ ጋር ስምምነትን አበክረው እምቢ አሉ። በጦር ኃይሎች አማካይነት የተገለጸው በህብረተሰባቸው ውስጥ የመጣው እድገት ምን ያህል ትርጉም እንደነበረው መገንዘብ አልቻሉም። ሪቻርድ ጎት ዘ ጋርዲያን ዊክሊ ጥር 1982 በፈረንጆቹ አቆጣጠር መኢሶን ቀኝ መንገደኛ ሽንፈተኛ ስልጣን ያሰከረው ድርጅት ነው። ደርግ 1969 ዓመተ ምህረት ድርግ ባንድ በኩል ቀይ ሽብር ባንጻሩ ደግሞ ነጭ ሽብር የሚል ዘይቤ ይዞ ሲመጣ በትግሉ መድረክ ያባትነቱን ቦታ ይዘው በነበሩት መካከል በትክክል ልዩነታቸው ምን ነበር የሚለው ብዙዎቹን ያደናገረ እንደመሆኑ መጠን ትንሽ ወጣ ብሎ ባብዮቱ አዲስ ልውጥ አነጋገር የተሸፋፈነውን በቅድመ አብዮት ኢትዮጵያ የኒህን አባቶቹ ልዩነት ለመግለጽ ዳሰስ አርጎ ማለፍን የሚጠይቅ ሆኗል። ቁጥራቸው የማይናቅ ጸሐፊዎች በረከት አዲስ ህይወት ወዘተ ኢሃፓና መኢሶን ስልጣን የያዙትን ወታደራዊ መሪዎች በመጎተትና በመግፋት በማዋከብ አደናግራዋቸዋል ሲሉ ስሞታ አቅርበዋል። ለኢትዮጵያ እውነታ መስከራቸው ያፈጀና የደበዘዘ ትዝታቸው የነበረ አንድ ነባር ኢትዮጵያዊ ስደተኛ መኢሶንና ኢሃፓን በኢትዮጵያ አብዮት ፊት እንደተደነቀረ ሁለት ራስ ያለው አንዳች አርዌ አድርገው እስከ መመሰል ደርሰዋል። ደርግ ቅዱስ ጊዮርጊስ መሆኑ ነው። ባለፉት ገጾች በአጠቃላይ መንገድ የእንዲህ አይነቱን መደምደሚያ ፉርሽነት ለማሳየት ሞክረናል። ደርግ ላይ ደና ተጽዕኖ የነበረው መኢሶን እንኳ በባህሪው ዴሞክራሲያዊ የሆነ ድርግን ግፈኛ በማድረግ ረገድ ሊወቀስ አይችልም። የመኢሶን ስህተቱ ተቃዋሚዎቹን ለማጥፋት ከድርግ ጋር የማበር የተሳሳተ ፖሊሲ መቀየሱ ላይ ነበር። ድርግና መኢሶንን በዶክተር ፍራንክንስታይንና በጭራቁ አነጻጽሮ ማየት አይቻልም። ድርግ በባህሪው የነሳው ጭራቅነት በመኢሶን አድርባይነት ጎልምሶ አረመኔና ምህረት የለሽ የሆነ ፍጡር ተቀምሮ የወጣ ሲሆን በመጨረሻ በጉልበት የላቀው ጭራቅ ደርግ ደካማውን መኢሶንን ውጦት አረፈ። የሆነ ሆኖ በአጠቃላይ ግራው ወታደራዊ መኮንኖቹ ላይ ተጽዕኖ እንደነበረው ጥርጥር የለውም። ደርግ እስከሚያቅለሸልሽ ድረስ እየተጠቀመባቸው የመጣው የአብዮቱ ቃላትና ዘይቤዎች ግራው ያበረከታቸው ወይም በትክክል ለማስቀመጥ ከግራው የተወሰዱ ነበሩ። ደርግ ወሮታውን የግሉ ሊያደርገው የሞከረበት ተራማጁ የመሬት ማገር ህግ እንኳ የረቀቀው ካንዱ ወይም ከሌላው የግራ ድርጅት ጋር መኢሶንና ኢሃፓንም ጨምሮ በተያያዙ ምሁራን ነበር። በአጠቃላይ ደርግ በግራው ተጽዕኖ ውስጥ ነበር። እንደገና በትክክል ለማስቀመጥ ትኩረቱን ግራው ይዞበት ነበር። ደርግ ቀደም ሲል ማርክሲዝም ላይ ያወረደበትን ርካሽ የውጭ ርዕዮተ ዓለም አይነቱን ለከፋ መልሶ መዋጥ የግድ ሆነበት። ያ ሁሉ ቁጭት ቀረና ከግራው መጥቆ ለመገኘትና እያደገ የመጣባቸውን ተቃውሞ ለመበረስ ሌኒንን ከመቃብሩ ላይ ሂደው ለመቀስቀስ ሐውልትም ሊያሰሩለት ብለን አሁን ማከል እንችላለን ተገደዱ። በ1968 ዓመተ ምህረት አንድ የደርግ አባል ለዘማች ተማሪዎች ጠባያችሁን ካሳመራችሁ ኮሙኒዝምን እናውጅላችኋለን ብሎ መናገሩ ይታወሳል። ሚካኤል ገብረ ንጉስ የተባለ የቀድሞ የደርግ አባል ከ1966 እስከ 67 ዓመተ ምህረት ይደረጉ የነበሩ የደርግ ስብሰባዎች አጀንዳ እንዳልነበራቸውና ስራዬ ብለው ይዘውት የነበረው በሳምንት ውስጥ በዲሞክራሲ ላይ ተጽፎ የወጣውን ማውጣት ማውረድን እንደነበር መግለጹ ይነገራል። የሆነው ሁሉ ሆኖ ያፓና መይሶን እምነታቸውን በማስተጋባታቸው ማንም ማመካኛ ሊያደርጋቸው አይችልም። ደርግ የነሱን መፈክር መቀማቱ የነሱ ጥፋት አይደለም። በዚህ ጉዳይ ላይ የመይሶንን ስህተት የሚያጎላው ከቀማኞች ጋር ማበሩና ስሜትን በሚያነሳሱ ቃላት የመሸንገልና አይደን ምርኩስ ባደረገ የማታለል እቅድ ላይ መሰለፉ ነው። ግራው ጥልቀት በማጣቱ በግትርነቱና ይህም በሚያስከትለው አንጀኛነት ሊወቀስ ይችላል። ስለ ኢትዮጵያው ግራ ዘርዘር ያለ ታሪካዊ ዳሰሳ ለማድረግ ሳንቃጣ ግራው በቂ በሆነ መጠን የሌሎች አብዮተኞችን ተመክሮ አድቆ ሰልቆ ያላወቀና ከዚያም የመቀያየት አዝማሚያ እንደነበረው እርግጠኛ ሆኖ መናገር ይቻላል። ፓርቲዎች ይቅርና የተማሪ ማህበራት እንኳ ሜንሸቪኮችና ካዴቶች በመባባል ይወነጃጀሉ ነበር። ይህንን ስንመለከት መኢሶንና ደርግ ለሽብሩ ማጠየቂያ የቦልሸቪኮችን ተመክሮ በመጥቀስ ራሳቸውን የሌኒንና የስታሊን እውነተኛ ወራሾች ማድረጋቸውና ተቃዋሚውን ወገን ደግሞ እንደ ሜንሸቪኮች፣ ትሮትስካይቶችና ዚኖቪባይቶች እንዲሁም እንደ ስፓኙ የርስ በርስ ጦርነት አምስተኛ ረግፈኞቹ ወዘተ በመውሰድ ጸረ አብዮተኞች የሚል ተቀጽላ ስም በእነሱ ላይ መለጠፋቸው የሚያስገርም አይሆንም። እኒህ ተቀጥላዎች በአማርኛ ተተርጉመው ወይም በቀጥታ ለአገሬው በሚቀርቡበት ጊዜ ምን እንደሚሉ የሚገቡት አልነበሩም። አናርኪስት የሚለው ቃል እንኳ እውቀት ለታደሉት ለጥቂቶች በስተቀር ለሰፊው ሕዝብ ምንም የሚሰጠው ስሜት አልነበረም። ኢያፓና መይሶን ለምን አንድነት አልፈጠሩም ብሎ እየየ ማለቱም ዋጋ የለውም። ክፍፍሉ፣ ንፍቀቱ ከየካቲት አብዮት ቀደም ብሎ የተፈጠረ ልዩነታቸው መሰረታዊ ነበርና፣ ስለዚህም ነው ለመቀራረብ የተደረገው ሙከራ ከ1966 ዓመተ ምህረት በፊትም በኋላም በአዲስ አበባ በ1967 የከሸፈው። ስለ ደርግ፣ ስለ መኢሶንና ስለ ኢሃፓ ብዙዎች ያቀረቧቸውን የተሳሳቱ እና የተዛቡ ጽሑፎች በመልክ በመልካቸው ለማድረግ በትግሉ ውስጥ አበይት ሚና የነበራቸውን እኒህን አባቶቹ ቀረብ ብሎ ማየት አስፈላጊነት አለው። ደርግ ተረት አንዳንድ ጊዜ በቀላሉ ይፈጠራል። ተረት የሚፈጥሩ ደግሞ አጥጣው አያውቁም። እሱ ብቻ በዲሞክራሲያዊ መንገድ የተመረጠ አካል ይለዋል ሽዋብ። አብዮትን ከላይ ለማካሄድ የፖለቲካ ብቃት ያለው ይሉታል ሃሊዴይና ሞሊኒ። ፊውዳሊዝምን አንኮታክቶ አብዮቱን ከግቡ ለማድረስ የሚችል እሱ ብቻ የሆነ ኃይል ይለዋል ኮርሊኮቭ። በእነዚህ ላይ ደግሞ የለፎርትን፣ የኦታዌን፣ የቪቮ፣ ኤጄ ስቴነርና ከምዕራብ ምስራቅ አውሮፓ መንጋ የኮሙኒስት ፓርቲ መሪዎችን በነሲብ የተቸሩ የዚህ አይነት መግለጫዎችን ማከል ነው። ያን ጊዜም በታሪክም ሆነ በወቅቱ ለዴሞክራሲያዊነቱና ለአብዮታዊነቱ ጻዳ አበባ የመሰለ ጉድፍ ያልነካው ታሪክ የሚመሰክርለት የደርግ ምስል ብቅ ይላል። በሂደት ውስጥ ደርግን በስም ብቻ የሚኖር ልብ ወለድ ያደረገውን ወደረኛ የሌለው ሆኖ ብቅ ያለውን በአካል ንዑስ የሆነ አምባገነን ኮሎኔሉንም እንደሚተበቀው ይሄው ተረት ይጠቅሳዋል። እውነታው የማይታወቅ ቢሆን ኑሮ ተረት ፈጣሪዎቹ ምንኛ በፈነጠዙ ነበር።
120 አባላት የነበሩትና ድርግ ተብሎ ዓለም አቀፋዊ ታዋቂነትን ያገኘው አካል በመሰረቱ በጦር ኃይሎች ውስጥ የተቋቋመ የመጀመሪያው አስተባባሪ ኮሚቴ አልነበረም። መጋቢት 1966 ዓ.ም ተመረጠ። አዲሱ ጠቅላይ ሚኒስትር እንዳልካቸው መኮንን በቅርብ ጓደኛው ባየር ወለዱ ኮሎኔል ዓለም ዘውድ ተሰማ ሊቀመንበርነት የሚመራ አስተባባሪ ኮሚቴ ይመሰረት ዘንድ ሁኔታውን ያመቻቸው እሱ ነው። ሌላ በኮሚቴው ውስጥ ዋነኝነት የነበረው መኮንን ጥበበ መንክር ሲሆን የዓለም ዘውድ ምክትል ደግሞ ጁኒየር ኤርክራፍትስማን ግርማ ፍሳ ነበር። የኮሚቴው አባላትም ከ40 ያነሱ ነበሩ። የዓለም ዘውድ ኮሚቴ የተቋቋመው የእንዳልካቸውን ክንድ በጦሩ ላይ ለማጠናከር ሲሆን ለረጅም ጊዜ ግን የሚሰራ አልሆነም። በመሰረቱ ሚያዝያ ላይ ብሔራዊ ጸጥታ ኮሚሽን በመከላከያ ሚኒስትሩ በአብይ አበበ ስር ተቋቁሞ ነበር። የብሔራዊ ጸጥታ ኮሚሽኑ 30 የሚሆኑ አባላት የነበሩት ሲሆን ከጦር መኮንኖች በኋላ የደርግ አባል የሆነው ሻለቃ ሲሳይ ሀብቴና ፋንታ በላይም የዚህ ኮሚሽን አባላት ነበሩ። ከጸጥታው ክፍልና ከትምህርት ሚኒስቴር ጥቂት ሲቪሎች ነበሩበት። የብሔራዊ ጸጥታ ኮሚሽኑ ዋናው ተግባር በጦሩ ላይ ክትትል ማድረግና ራመድ ብለው የሚሄዱ ተቃውሞዎችን ማክሸፍ ሲሆን ከዚሁም ጋር የተማሪዎች ሰላማዊ ሰልፎችንና በህዝቡ የሚደረጉትን የሥራ ማቆም አድማዎችን መፍታትም ሌላ ተግባራቸው ነበር። ደርግ እንዲመሰረት ያደረገውን ሁኔታ በውል ለመጨበጥ ብሔራዊ የጸጥታ ኮሚሽን በተቋቋመበት በዚያን ወቅት ወታደሮች ከሞላ ጎደል ተረጋግተው እንደነበር የደሞዝ ጭማሪ ካገኙ በኋላ መረዳቱ አስፈላጊ ነው። በዚያን ጊዜ ግን በያውራ ጎዳናው የሚደረጉ የተማሪዎች ሰላማዊ ሰልፎች እየተጋጋሙ የላብ አደሮችና የመንግስት ሰራተኞች የሥራ ማቆም አድማ እየቀጠሉ እንደነበሩም መገንዘቡ አስፈላጊ ነው። የሥራ ማቆም አድማዎቹና ሰላማዊ ሰልፎቹ ወታደሮቹን በክህደት ወነጀሏቸው። እንዳልካቸውም በዚያኑ ጊዜ በየጦር ሰፈሩ እየዞረ ጦር ሰራዊቱን ለመቆጣጠር ያደርግ በነበረው ጥረት ለተመረጡ መኮንኖች ገንዘብ ይሸጉት ገባ። በእንዳልካቸው አድራጎትና የብሔራዊ ጸጥታ ኮሚሽኑም እያካበተ በሄደው ስልጣን ተራማች መኮንኖች ተደናገጡ። በመሰረቱ ብሔራዊ ጸጥታ ኮሚሽኑ አድማዎችን ለመበተን መፍትሄ አድርጎ የወሰደው በኃይል መጠቀምን ሲሆን ሁኔታውን ይበልጥ ፈርጠም ብሎ ለመቆጣጠር ይቻል ዘንድ እንዳልካቸውን የአስቸኳይ ጊዜ ሁኔታ እንዲያውጅ ጠየቀ። የእንዳልካቸውን አካሄድ የተጠራጠሩ መኮንኖችም በሚስጥር እየተሰባሰቡ ነበር። ለምሳሌ ሻለቃ ተፈሪ ተክለ ሃይማኖት በኋላ ከኢድህ ገብቶ ውጊያ ላይ የሞተ፣ ሌሎችም የሐረር አካዳሚ ምሩቆች ከአዲስ አበባ ወጣ እያሉ ጫካ ውስጥ ምስጢራዊ ስብሰባ ያደርጉ ነበር። ሁኔታው ይከታተል ዘንድ ክብሪቱም ያቀበሉት ንጉሠ ነገሥቱ ራሳቸው ነበሩ። በአንዲት ታሪከኛ በሆነች አርብ ዕለት ወደ ሰኔው መጨረሻ ላይ ሜጀር ጀነራል አሰፋ ደምሴ ከቤተ መንግሥት ወደ መከላከያ ሚኒስትሩ ደወለ። ስልኩን የተቀበለው ኮሎኔል እምቢበል አየለ በኋላ የኢሰፓ ማዕከላዊ ኮሚቴ አባል ሲሆን በጊዜው መከላከያ ሚኒስትሩ ወጥቶ ስለነበር ለመከላከያ ሚኒስትሩ ከንጉሱ የተላለፈውን መልእክት ተቀበለ። ንጉሠ ነገሥቱ የኮንጎ ዘማቾችን ለመቀበልና ለማነጋገር ፈልገው ኑሯል። የኮንጎ ዘማቾች እንደሚታወቀው የተባበሩት መንግስታት ጦር አካል ሆነው ኮንጎ የዘመቱና የተባበሩት መንግስታት እንዲከፈላቸው የሰጠውን አበል እየጠየቁ የነበሩ ወታደሮችና መኮንኖች ነበሩ። ወደ ታሪኩ እንመለስና መልእክቱ ተላለፈ። ዘማቾችም በሳጅን ሜጀር ባሻ እየተመሩ ተንጋግተው ወደ ቤተ መንግስት ሄዱ። ንጉሱንም ተገናኙ። እንደከፋቸው በግልጽ የሚነበብባቸው ንጉስም ጉዳያችሁ በኮሚቴ እየተጠና ነው፣ ስለዚህም ታገሱ በማለት ወዲያውኑ አሰናበቷቸው።
ዘማቾችም የተለመደውን ግርማዊ ቀዳማዊ ስላሴ ለዘላለም ይኑሩ የሚለውን ጮሁ። ግን ቀዝቀዝ ያለ ነበር። ከቤተ መንግስቱ እንደወጡም አንዳንዶቹ ንጉሱ ምንም ባያደርጉላቸው ያን በጎ ምኞት የሚገልጽ ጩኸት እንዲጮሁ በማዘዙ ሳጅን ሜጀር ባሻ ላይ ተናደዱበት። ከዚያም ወደ ጠቅላይ ሚኒስትሩ ሄደው ለመገናኘት ፈለጉ። ግን ሳጅን ሜጀሩ አሻፈረኛልና በምክትሉ መሪነት ወደ እንዳልካቸው ሄዱ። እሱም ሞቅ ያለ አቀባበል አድርጎላቸው ወዲያውም እርምጃ እንደሚወስድ ተስፋ ሰጣቸው። እያመሰገኑ ወደ አራተኛ ክፍለ ጦር ጠቅላይ መምሪያ አመሩ። የኮንጎ ዘማቾች አስተባባሪ ኮሚቴ ለማቋቋም ሐሳብ ነበራቸው። ይህንን እንዳልካቸው አያቅም ነበር ማለት ያዳግታል። ጠቅላይ ሚኒስትሩ ቀደም ሲል የዓለም ዘውድ ኮሚቴን በማቋቋም የስልጣን ክንዱን ለማጠናከር ሞክሮ ነበር። በዚያ ኮሚቴ አማካይነት 112 የሚሆኑ ንጉሠ ነገሥቱ ላይ ጠንከር ያለ ተጽዕኖ የነበራቸው ባለስልጣኖችን ይዞ ለማሰርና ከአገልግሎት ውጭ ለማድረግ ፈልጎ ነበር። እኒሁ የቀድሞ ወታደሮችም እንዲሁ ንጉሠ ነገሥቱ ጉዳያቸውን ችላ ማለታቸው ከነዚሁ ባለስልጣኖች አጉል ምክር የመነጨ ነው ብለው ያምኑ ነበር። ስለዚህም ጠቅላይ ሚኒስትሩ የአዲሱ ኮሚቴ መቋቋም ለራሱ እቅድ የሚበጅ ሆኖ እንደሚታየው የሚገመት ነው። ያም ሆነ ይህ ዘማቾች ወደ አራተኛው ክፍለ ጦር ሂደው ወታደሮቹን ከነሱ ጋር ሆነው አስተባባሪ ኮሚቴ እንዲያቋቁሙ ጠየቋቸው። በዚያን ጊዜ በክፍለ ጦሩ ሜዳ ቴኒስ ይጫወት የነበረው ሻለቃ አጥናፉ ክፍለ ጦሩን እንዲወክል ተመረጠ። የኮንጎ ዘማቾች የራሳቸውን ወኪሎች መረጡ። እዚህ ላይ አንድ መጠቀስ ያለበት በአራተኛው ክፍለ ጦር የነበሩ ብዙ መኮንኖች በጦር ኃይሎች ውስጥ እያደገ በመጣው መከፋፈል ተደናግጠው በልዩ ልዩ የጦር ክፍሎች መካከል ሊመጣ የሚችለው ግጭት ትኩረታቸውን ስቦት እንደነበር ነው። በእርግጥም ይህ ፍራቻ በስተጀርባ መኖሩ ነበር ደርግን እንዲፈጠር ያደረገው። ወታደሮች እርስ በርሳቸው እንዳይዋጉ የአስተባባሪ ኮሚቴ አስፈላጊነት የግድ ሆኖ ታየ። የራሱ የሆነው የኮሙኒስት ህዋስ እንደነበረው በገለጸ ሻለቃ ተፈራ በተባለ ያጥናፉ የግል ጓደኛ አማካይነት ሁኔታው ግፊቱን ወደፊት እየጨመረ መጣ። ይኸው ሻለቃ አጥናፉና ሌሎቹን ራሳቸውን እንዲያስታጥቁና ሬዲዮ ጣቢያውን ተቆጣጥረው እያንዳንዱ የጦር ክፍል 3 ወኪሎች፣ አንድ ተራ ወታደር፣ አንድ ባለሌላ ማዕረግ፣ አንድ ከሻለቃ በላይ ያልሆነ መኮንን ይልኩ ዘንድ ጥሪ እንዲያደርጉ ምክሩን ለገሳቸው። በዚህም መሰረት በቅልጥፍና ሬዲዮ ጣቢያው ተያዘና በዚያኑ ምሽት የኮሚቴ አባሎቹ ከአንዱ የጦር ክፍል ወደ ሌላው እየተዘዋወሩ ወኪሎቻቸውን እንዲልኩ ጠየቁ። ሜክሲኮ አደባባይ የሚገኘው የፖሊስ ማዕከላዊ ጠቅላይ መምሪያ እንደተባለው ሲፈጽም ሌሎቹ ክብር ዘበኛ፣ የጦር ሰራዊት፣ መሐንዲስ ክፍል፣ ፈጥኖ ደራሽ እምቢ አሉ። አጥናፉ የሚያደርጉት ጨነቃቸው፣ የተገለሉም ሆኑ። እንዳልካቸው ግን ምንም አይነት እርምጃ አልወሰደም። በዚያን ጊዜ ሁኔታውን በቅርብ ይከታተሉ የነበሩ እስከ እሁድ ድረስ እንዳልካቸው አጥናፉ ላይ እርምጃ ለመውሰድ በሚያስችለው ሁኔታ ላይ ይገኝ እንደነበር ይጠቁማሉ። እሁድ ላይ ግን አዲስ አበባ ውስጥና በዙሪያዋ ያሉ የጦር ክፍሎች ሁሉ በአጥናፉ ለሚመራው ኮሚቴ 3 ወኪሎች ላኩ። በዚህ ዕለት ከሰዓት በኋላ ወታደሮች ከፍተኛ መኮንኖችና የክፍለ ጦር አዛዦችን ማሰር ጀመሩ። ደርግ ተወለደ። ሆኖም ግን ገና ከሌሎች ራቅ ራቅ ካሉ የጦር አካሎችና ክፍለ ጦሮች በተለይም ከሁለተኛና ከሶስተኛ ክፍለ ጦሮች በኤርትራና በወጋዴን ወኪሎች አልተላኩም ነበር። በተጨባጭ ሲታይ ደርግ በአዲስ አበባና በአካባቢው የጦር አካሎች የተመሰረተ ነበር። የአራተኛ ክፍለ ጦር ጠቅላይ መምሪያ ውስጥ የሚገኘው የስብሰባ አዳራሽ ጠባብ ነው። በሚል ሰበብ መገኘት የሚችሉና ያለባቸውም ከየጦር አካሉ የተላኩት 3 ወኪሎች ብቻ ናቸው። የኮንጎ ዘማቾች እንኳ ከተሳትፎ ተሽቀነጠሩ። አጥናፉና ሌሎቹን ከአራተኛ ክፍለ ጦር የመረጧቸው እነዚያ የኮንጎ ዘማቾች የቀድሞ ወታደሮች እንጂ ከጦር ክፍላቸው ተመርጦ የመጡ ስላልነበሩ እንደገና እንዲመረጡ ተደረጉ የሚል የመረጃ ምንጭ አለ። የሆነ ሆኖ የኮንጎ ዘማቾች በመክንያት እንዲወጡ ሲደረግ አጥናፉና ጓደኞቹ ግን እዚያው ቀሩ። እንዳልካቸው ከአጥናፉ ጋር መደራደር ጀመረ። ንግግሩ ይካሄድበት በነበረው የአራተኛ ክፍለ ጦር ቢሮ ውስጥ ለንጉሠ ነገሥታችንና ለአገራችን ታማኝ ነን እያለ በሚለፍፍ ጥቅስ ስር ነበር አጥናፉ የተቀመጠው። መንግስቱ ኃይለማርያምና ሌሎቹ በእንዴት አይነት ሁኔታ መጡ? ጓደኛው የሆነው ጠቅላይ ሚኒስትር የሶስተኛ ክፍለ ጦር አዛዥ ያደረገው ግርማ ፈለቀ መኮንኖቹን ለስብሰባ ጠርቶ በአዲስ አበባ የነበረውን የሁኔታዎች እድገት ገለጸላቸው። ስብሰባው ሐረርጌ ውስጥ ተካሄደና ሁኔታውን አይተው ተመልሰው ሪፖርት የሚያቀርቡ ወኪሎች ለመስደድ ተወሰነ። ልዑካኑን የመምረጥ ጉዳይ ሲመጣ መኮንኖቹ ሻለቃ መንግስቱንና ቀደም ብለው የሶስተኛ ክፍለ ጦር የቀድሞ አዛዥ የነበረውን ጀነራል ኃይሌ ባይከዳኝን ገንዘብ በማጉደል የከሰሱትን ጥቂት ሌሎችን ለመስደድ ወሰኑ። የገንዘብ ማጉደሉ ጉዳይ በአዲስ ዘመን ጋዜጣ ላይም ወጥቶ ነበር። ዋና ከሳሹ ከጀነራሉ ጋር የቆየ ጠብ የነበረው መንግስቱ ኃይለማርያም ነበር። ግርማ ፈለቀ መኮንኖቹን በመስደድ በክፍለ ጦሩ ወታደሮች አጠቃላይ ምርጫ ተካሂዶ በሱ ግምት ተራማጅና ጸረ እንዳልካቸው የሆኑ ወኪሎች ሊመረጡ የሚችሉበትን ሁኔታ ለማስቀረት አስቦ ነበር። መንግስቱ ኃይለማርያም፣ ለገሰ አስፋው፣ ብርሃኑ ባይህ በሐረር አካዳሚ የተላከው አዲስ አበባ ሲደርሱ እናጥናፉ ፈነደቁ። ወዲያውኑም ሶስተኛ ክፍለ ጦር ለኮሚቴው ወኪሎች መላካቸውን አስታወቁ። ብቸኝነታቸውም ያበቃለት መስሎ ተሰማቸው። በዚያ የፈንጠዝያ ስሜትም ከሶስተኛ ክፍለ ጦር ወኪሎች አንዱ የደርግ ሊቀመንበር እንዲሆንም ሐሳብ አቀረቡ። በኮሚቴው ውስጥ በሁለታ ምሩቆች የበላይነቱን ይዘው ስለነበር አንደበቱ የረታው መንግስቱ ኃይለማርያም ሊቀመንበር ሲሆን፣ አጥናፉ የምክትል ሊቀመንበርነቱን ቦታ ያዘ። ሁለተኛ ክፍለ ጦርም ወኪሎቹን ላከ። በዚያን ጊዜ ሐረር ውስጥ መኮንኖች ባሌላ ማዕረጎችና ወታደሮች ተናደዱ። ሻለቃ ተፈራ ወልደ አብም እዚያ ሂዶ እነ መንግስቱ በአብዛኛው የክፍለ ጦር አባላት ያልተመረጡ ስለሆነ ደርግ ውስጥ መኖር የለባቸውም እያለ ወታደሮቹን ይቀሰቅስ ገባ። መኮንኖቹም እነ መንግስቱን የላኩት ተመልሰው ሪፖርት እንዲያቀርቡ እንጂ የደርግ አባላት እንዲሆኑ ስላልነበረ ተቃወሙ። ስለዚህም ሶስተኛው ክፍለ ጦር እነ መንግስቱ እንዲመለሱ ጠሩ። እነሱ ግን አሻፈርን በማለት እንዲያውም ሻለቃ ተፈራ እንዲያዝ አዘዙ። ሐረር ውስጥ ማንም ሊይዘው አልደፈረም። ግን ሻለቃው ከልክ በላይ ስለተማመነ ድሬዳዋ ሄደና ከዚያ ተይዞ ወደ አዲስ አበባ ተላከ። ሻለቃ ተፈራ ከእስር ቤት የተለቀቀው በ1977 ዓመተ ምህረት ነበር። ይህ ነበር እንግዲህ የደርግ አደግዳጊዎች ዴሞክራሲያዊ ምርጫ ብለው የሚፍነከነኩበት። እነዚያ ምርጫ ውስጥ የተሳተፉ እንኳ ምርጫቸውን የሰጡት አገር ለሚያስተዳድር ገዥ አካል ሳይሆን በልዩ ልዩ የጦር ክፍሎች መካከል ግጭትን ለማስቀረት ለሚያስችል አስተባባሪ አካል ነበር። ምርጫው በተካሄደበት ጊዜ ከጦር ሰፈሩ የነበሩ መኮንኖችና ባለሌላ ማዕረጎች ነበሩ የተመረጡት። አንዳንዶቹ ወደ አዲስ አበባ የተላኩት ክፍሎቻቸው ከዚያ እንዲወገዱላቸው የተሻለ መንገድ ሆኖ ስላገኙት ሲሆን፣ ሌሎች ክፍሎች ደግሞ የታወቁ አዋኪዎችን ነበር የላኩት። ማንም ግን እነዚሁ ለሰዎች ገዢዎች ይሆናሉ ብሎ ያሰበም ያወቀም አልነበረም። ይህን መገንዘብ ሲጀምሩ ግን ብዙዎቹ ክፍሎች ወኪሎቻቸውን እንዲመለሱ ጥሪ አድርገው ነበር፣ ግን በጅ ያለ አልነበረም። ከዚያም በላይ እነዚሁ ወኪል ተብዮች ንዑስ ደርግ የተባለውን አጥፈው ራሳቸውን ህጋዊ አድርገው ስልጣናቸውን አረጋገጡ። እንደ ህዳግ ማስታወሻ ለማከል የኮንጎ ዘማቾችን የተባበሩት መንግስታት አበል ይገባኛልን ጉዳይ ወዲያ ብለው ሳይሰጧቸው ቀርተዋል። እንደ አካል ደርግ አደብ ያልነበረው ይህ ነው የሚባል ቅርስ ያለያዘ ነበር። በኋላ የተጎነጎነውን አንፈ ታሪክ ተተን ከየካቲት በፊት ማንም ከደርግ ውስጥ የታወቀ የታጋይነት የፖለቲካ ታሪክ የነበረው አልነበረም። በዘውድ አገዛዝ የሚያምኑም የማያምኑም ነበሩባቸው። ማንኛቸውም ግን ምን እንደሚፈልጉ በህሊናቸው የቀረጹት ግልጽ ሆኖ የሚታያቸው ነገር አልነበረም። በድምሩ ሲታዩ ያላንዳች ዝግጅት ንግግር የማድረግ ተሰጥኦ ነበራቸው። የኢትዮጵያ ተቀደምን መመሪያ ለማስረዳት መንግስቱ ኃይለ ማርያም ለህዝብ ለመጀመሪያ ጊዜ ያደረገው ንግግር ደህና አርጎ የሚገልጠው ነገር አለው። ኢትዮጵያ ተቀደምን እውን ለማድረግ ራስ ወዳድነትን ማስወገድ፣ ሌትና ቀን መስራት፣ መጥፎ ዝንባሌንና ስንፍናን በታታሪነት በትብብርና በፍቅር መተካት ይኖርብናል። በተለይ በጦር ውስጥ ሌሎችን መናቀን፣ መሰረት የሌለው ነቀፌታን ማስወገድና እርስ በርስ በመከባበርና ከሃይማኖት ይበልጥ መመለክ ባለበት ስነ ስርዓት መተካት ይኖርብናል። ለሀገራችን ማሳየት ያለብን ጀግንነትና ፍቅር እንደገና መታደስና መጠናከር አለበት። ለጦሩ ስለ አክብሮትና ስለ ስነ ስርዓት የተደረገው ጥሪ በክፍለ ጦር ውስጥ የደርግን ሚና በሚመለከት በወታደሮችና በመኮንኖች ዘንድ የነበረው ተቃውሞ ምን ያህል እንዳሳሰበው ያሳይ ነበር። በአጠቃላይም ሲታይ ንግግሩ ከ1950ዎቹ ዓመተ ምህረት ጀምሮ በማርክሲዝም የጸና እምነትና ግልጽነት ያለው አብዮታዊ እየተባለ በኋለኛው ጊዜ ሲካብ ከነበረ ሰው የሚጠበቅ አይነት አልነበረም። እንዲያውም እዚህ ላይ ስለራሱ ስለ መንግስቱ ኃይለ ማርያም ማንሳቱ ተገቢ ነው። ስለ ደርግ የሚነገሩት ሐሰቶች ስለ መንግስቱ ህይወት ታሪክ ከሚባሉት ፈጠራዎች ጋር አብረው የተጎነጎኑ እንደመሆናቸው መጠን መጋለጥ ያለባቸው ናቸው። መንግስቱ ምንም እንኳ የሆለታ የጦር ትምህርት ቤት ምሩቆች ከሐረር አካዳሚ ምሩቆች ጋር በእኩል አይን ባለመታየታቸው በዚህ ጉዳይ ላይ ሽንጡን ገትሮ የቆመ እንደነበር ቢታወቅም ከየካቲት 1966 ዓ.ም ምረብ በፊት የፖለቲካ ታሪክ አልነበረው። ጥቂት ጊዜ አሜሪካ ሀገር መቆየቱ የፖለቲካ ንቃት ሰጥቶት ከሆነም ለራሱ አምቆ ያላወጣው ጉዳይ ነው። መንግስቱ ሶስተኛ ክፍለ ጦር ውስጥ በረብሸኛነቱና በቀምቃሚነቱ አዘውትሮ የሚጠጣበትን ቡና ቤት የታወቀ ነበር። እንዲሁም በተደባዳቢነቱ የታወቀ መኮንን ነበር። በክፍለ ጦሩ የግሽ ክፍል ውስጥ እንደ መስራቱ መጠን ከመንግስት ካዝና አዘውትሮ እጁን መዶሉ አልቀረም። ሆኖም ኦዲተሮቹ የሆለታ ትምህርት ቤት ጓደኞቹ ባይሆኑ ኑሮ ተይዞ በታሰረ ነበር። እንዲታሰር ከማድረግ ይልቅ በሚስጥር አሰባሰብ የጎደለውን እንዲከፍሉ ያደርጉ ነበር። መንግስቱ ኃይለ ማርያም ምንም እንኳ ጎብኚዎችን ትሁትና አደብ የገዛ ሰው መስሎ በመታየት አሁን ሊያደናግር ቢችልም ጭካኔውና ግልፍተኛነቱ የሚረሳ አይደለም። መንግስቱ ኃይለ ማርያም ጎልዳፋነቱ ጎላ ብሎ በሚታየው አፍሪካዊ መልኩ የተነሳም በአበሻ ዘረኝነት እንደተሰቃየ ጥርጥር የለውም። ግን መንግስቱም ቢሆን ተቀናቃኞቹንና ጠላቶቹን ለማጠበቢያ ይህንኑ እንደተጠቀመበት የሚያሳዩ ምሳሌዎች አሉ። የመንግስቱ ስረ መሰረቱ ታሪኩም እንደየጸሐፊዎቹ አምሮት ይለዋወጣል። ስረ መሰረቱ ዝቅ ካለው ወገን መሆኑን ለማስረገጥና ጭቁን መሆኑን ለማሳየት የሚፈልጉቱ እንደ ኦሮሞ ወይም እንደ ወላይታ አድርገው ሲያቀርቡት፣ ከተለየ ዓላማ የሚነሱት ደግሞ አማራነቱ ላይ ጫና ይሰጣሉ። እንዲያውም ሁለት ጸሐፊዎች መንግስቱ የአጼ ምኒልክ የዲቃላ ልጃቸው የልጅ ልጅ ነው ተብሎ ስለሚገመት ኢትዮጵያ ውስጥ መንግስቱ በፍርሃትና በአክብሮት ነው የሚታየው ብለው እስከ መጻፍ ደርሰዋል። ብዙ ኢትዮጵያውያን ልጅ ኢያሱን ከስልጣን በመገበጥ አጼ ኃይለ ሥላሴን ይረዱና በኋላም የጣሊያን ወረራ ባበቃበት ጊዜ ኃይለ ሥላሴ ከሎንዶን ስደት ተመልሰው ከሀገር እንዳይገቡ ለማድረግ ይደራጁ የነበሩትን አርበኞች አሻጥር የሰሩባቸው የታወቁት ፊውዳል የደጃዝማች ከበደ ተሰማ ልጅ ወይም የቅርብ ዘመድ ነው ብለው በእርግጠኝነት ይናገራሉ። ከበደ ተሰማ በ1953 ዓ.ም አጼ ኃይለ ሥላሴን ለመገልበጥ የተደረገውን መፈንቅለ መንግስት በማክሸፍ ረገድም ቁልፍነት ያለው ሚናም ነበራቸው። በደጃዝማቹና በመንግስቱ መካከል ያለው የመልክ መመሳሰል የሚያሳጣ ነው። ከልጆቻቸው ጋርም በደንብ ይመሳሰላል። አንዱ ልጃቸው ካሳ ከበደ ለጄኔቭ አምባሳደር ሲሆን፣ አያሌው ወይም ያሬድ ከበደ ደግሞ ቀደም ሲል ኢሃፓ ውስጥ ሰርጎ ገብቶ ኢሃፓን ለማጥፋት ታልሞ የነበረውን የብተና ዘመቻ መርቷል። ያም ተባለ ይህ ደጃዝማች ከበደ ለመንግስቱ ኃይለ ማርያምና ደርግ ውስጥ ላሉ ጓደኞቹ የቤተ መንግስቱን ውስጠ ምስጢርና ንጉሠ ነገሥቱ ምን ያስቡ እንደነበር በመዘግዘግ ረድተዋል። ለዚህ ሁለታም ይሁን ልጅ ለአባቱ ማድረግ ከሚጠበቅበት ኃላፊነት የተነሳ ፊውዳላዊው ከበደ ጓደኞቻቸው ላይ የደረሰው የንብረት መታገርና መወረስ እንዳይነካቸው አስደርጓል። ከበደ ተሰማ በ1970ዎቹ ውስጥ እስኪሞቱ ድረስ በመቀማጠል የኖሩ ሲሆን፣ ሲሞቱ ሙሉ የቀብር ስነ ስርዓት ተፈጽሞላቸዋል። የመንግስት ሬዲዮም ውዳሴ አንቦላቸዋል። ቀረብ ብለን የደርግ መኮንኖችን ይዘት ስንመለከት የበታች መኮንኖችና አምሳለቆች እየተባለ የህዝብ ስሜትን ለመሳቢያ ይቀርብ የነበረው ወግ የሚያፋልሰው ሆኖ እናገኘዋለን። ከሰባት እስከ 10 የነበሩት ከፍተኛ ባለስልጣኖች ውስጥ አብዛኛዎቹ ሻለቆች ወይም ሻምበሎች ነበሩ። ለገሰ ብቻ ነበር 50 ለቃ የነበረው። መንግስቱ፣ ሞገስ፣ ብርሃኑ ባየህ፣ ፍቅረ ስላሴ፣ ደበላዲንሳ፣ ኪሮስ፣ ሲሳይና አስራተ ደስታ ወዘተ ሁሉ ሻለቆች ነበሩ። በፖለቲካው በኩል ደግሞ መላቀጡ ጠፍቷቸው ስለነበር አንዱን ወይ ሌላውን የሲቪል ቡድን መጠጋታቸው አልቀረም። ደምሴ ደሬሳ በኋላ እጫትን ከመሰረተው ከባሮ ቱምሳ ምክር ሲለገስ፣ ፍቅረ ስላሴ ከሰናይ ልኬ ጋር፣ ሞገስ ከኢሃፓ ጋር ወዘተ ይቀራረቡ ነበር። እያደርም ጦር ኃይሎች ውስጥ የተራማጭ አስተሳሰብ የነበራቸው ተባረሩ። ንዑስ ደርጉም ፈረሰ። ደርግ አንድ ጊዜ ስልጣን ከያዘ በኋላ ራሱን ለማደላደል ይችል ዘንድ ህዝባዊ ተቃውሞን መግታት እንዳለበት በደመነፍሳዊ ስሜት ከመገንዘቡ በስተቀር እንዴት መቀጠል እንዳለበት አያውቅም ነበር። መንግስቱና ጥቂት መኮንኖች መስከረም 6 ቀን 1967 ዓ.ም ተመረተ የዩኒቨርሲቲ ተማሪዎችን ለማነጋገር ይሄዱ ሲሆን፣ ያን ጊዜም ነበር ማርክሲዝም ላይ የታወቀውን ዘለፋቸውን ይወርዱበትና የኢትዮጵያ ትቅደም ፍልስፍና እንዳላቸው ገልጸው ሌኒንን ከመቃብሩ መቀስቀስ አስፈልጊ ያለመሆኑን ተፈጥመው የተናገሩት። ልክ ከዚያ በኋላም ነበር የግራውን የሶሻሊዝም ጥሪ ለማደብዘዝ የኢትዮጵያ ሶሻሊዝም የተባለው የመጣው። ነገር ግን ውጥንቅጡ የወጣ ንድፈ ሐሳብ ስለነበር የተሻለ ግንዛቤ በነበራቸው ምሁራን ተነቀፈ። ደርግ ህዝባዊ መንግስት እንዲመሰረት ባለመፍቀድ ደግሞም የራሱ የሆነ ግልጽ አቅጣጫ ለመትለም ባለመቻል እንዲያው በጨለማ ውስጥ ወዲያና ወዲህ ይቃብዙ ነበር ማለት ይቻላል። የአብዮታዊ ሰደድ አበቃቀልም ብዙ ነገር ያብራራል። ይህንን የሚስጥር ቡድን መጀመሪያ የመሰረቱት መንግስቱ፣ ፍቅረ ስላሴ፣ ለገሰ አስፋው፣ ተካት ሁሉ፣ ተስፋዬ ወልደ ኪዳን፣ ዳንኤል አስፋው፣ ጌታቸው ሽበሺ፣ አሊ ሙሳና ሌሎች ጥቂቶች በወታደራዊ ኃይል እምነታቸው ጠንካራ የተባሉትን ይጨምራል። አከታትሎም መንግስቱ ኃይለ ማርያም ሻለቃ ሞገስንና ደምሴን ለዚህ ጉዳይ ቀርቦ ያነጋገራቸው ሲሆን፣ ሞገስ ሐሳቡን ከተቀበለ በኋላ ሻምበል አለማየሁና ጀነራል ተፈሪ በንቲም እንዲገቡበት አጥብቆ ጠየቀ። እንደ ጥያቄውም ተደረገና መላው ሰደድ የኮሎኔል አጥናፉን ቡድን ተጻሮ እንደቆመ ቡድን ተደርጎ ታየ። በተጨባጭ መንግስቱ ኃይለ ማርያም ያስተነትን የነበረው የራሱን የፖለቲካ እና ታማኝም የሆነ ቡድን ፈጥሮ በፖለቲካ የማደራጀቱንና ቡድን የመፍጠሩን መስክ ለመይሶንና ለሌሎች አለመተውን ነበር። የመጀመሪያው የሰደድ ፕሮግራም ኢሃፓን እንደ ጠላት አድርጎ ያቀረበ ሲሆን፣ ጠላትን ለመምታት የሐሰትና የማታለል ዘዴን መጠቀም ትክክለኛ የትግል ስልት ነው የሚል ነጥብም አስፍሯል። እኒህ ሁለት ነጥቦች የተወሰነ ክርክር ያስነሱ ሲሆን፣ እንደገና ረቆ የቀረበውም በይዘት ደረጃ ብዙ አልተለወጠም። ሌላው የክርክር ነጥብ በጦሩ ውስጥ ማደራጀት የሚችለው ሰደድ ብቻ ነው ብሎ የሚያረጋግጠው ሲሆን፣ ጥቂት የመኮንኖች አባላት ከነበሩት ከወዝ ቡድን ጋር ግንኙነት እንደነበረው እንደ ፍቅረ ስላሴ ባሉ በወዝ ደጋፊዎች ዘንድ ንትርክ አምጥቶ ነበር። በተቻለ መጠን መንግስቱ ኃይለማርያም ሰፊውን ሰደድ እያማከረ ሲሰራ እነ ሞገስ መቃወም ሲጀምሩ ግን እነሱን ገሸሽ እያደረገ ከጠንካራው የሰደድ ቡት ጋር ምክሩን ያደርግ ገባ። በጥር 26 ቀን 1969 ዓ.ም ተመረተ መፈንቅለ መንግስት የተደወለተው በመስጥራዊ ግንኙነት በሰደዱ ጠንካራ ቡት ነበር። ኮሎኔል አጥናፉ መቼም ተራማጅ አልነበረም። በርግጥም የወግ አጥባቂ አመለካከት የሚያንጸባርቅባቸው ብዙ ነገሮች ነበሩት። ሆኖም በዚህ አመለካከቱ አሁንም ጊዜያዊ አስተዳደራዊ ደርግ ውስጥ ካሉት ከነ ደበላዲንሳና ሌሎች የተለየ አልነበረም። ያጥናፉ ችግር የመንግስቱ ኃይለማርያም አምባገነናዊ ስልጣን መቃወሙ ነበር። ለነገሩ መንግስቱ ኃይለማርያም የተለያዩ መኮንኖችን ሲያስወግድ አጥናፉ የሚቀጥለው ተራ የሱ መሆን እንዳለበት ተሰምቶት ነበርና የመንግስቱን ሰደድና መይሶንን ለመቋቋም አብዮታዊ ሰይፍ የሚባል የራሱን የወታደር ቡድን ማደራጀት ጀምሮ ነበር። ሆኖም አጥናፉ ወሳኝ ለሆነውና ስልጣን ለተራበው መንግስቱ ኃይለማርያም በማጥቃት ዝግ ያለ ነበር። ታዲያም ተያዘና ተረሸነ። ከሞተ በኋላም የኢሃፓም የኢድህም የኤልኤፍም አባል ነበር በሚል ተወነጀለ። በዚያ ሁሉ የደርግ ትርምስ ውስጥ ግልጽ የሆነ ፖለቲካዊ ግጭት የሚያሳይ ማስረጃ ማግኘት አስቸጋሪ ነው። አጥናፉ ሶቪየቶችን በጥንቃቄ የሚመለከት ሲሆን ሌሎችም ከመንግስቱ ኃይለማርያም ጋር አሁንም ያሉ ከሱ የተለዩ አልነበሩም። አጥናፉ ማርክሳዊ አልነበረም። ስለሁሉም የደርግ አባላት መንግስቱ ኃይለማርያምን ጨምሮ ይህንኑ ማለት ይቻላል። መንግስቱና ቡድኑ ያደረጉት የሬቱ ዓለም ምርጫ መነሻ ምንጩ ፖለቲካዊ አድርባይነት ነበር። ከሞስኮ ጋር ትስስር እንዲፈጥሩ ያስገደዳቸው የሶማሌ ወረራ አፍጠው በመጣበት ሁኔታ አሜሪካ መሳሪያ ለመሸጥ አሻፈረኝ ማለቷ ነበር። እንዲህ አይነቱን አድርባይነት አጥናፉም ለሌሎችም ባልቆረቆራቸው ነበር። ሌላው ቀርቶ የነ ኃይለ ፊዳ ቡድን ለረጅም ጊዜ መፍቀሬ ቻይናነቱ ለማንም ግልጽ እንደነበር ሲታይ የመይሶን ወደ መፍቀሬ ሞስኮነት መዞር በፖለቲካዊ አድርባይነት የተቃኘ እርምጃ ሊሆን እንደሚችል መገመት ይቻላል። ለዚህም ነው አሁን እንኳ መፍቀሬ ሶቪየት፣ ጸረ ሶቪየት ወይም በወታደራዊ ገዥ አካል ያሉ ብሔረተኛ ወገኖች እያለ የሚቀርብ ጋዜጣዊ አገላለጽ የተሳሳተ የሚሆነው። አንዳንዶቹ በሶቪየቱ ስርዓተ መንግስት መንፈሳቸው መማረኩ እንዳለ ሆኖ መንግስቱ ኃይለማርያም ተክለሰውነት እንደሌለው አድርገው ሳይታክቱ የሚያነበንቡለት አደግዳጊዎቹን በማሳፈር በአሁኑ ጊዜም በኪም ኢልሱንግ ስርዓተ መንግስት እንደነሆለለው ሁሉ ስልጣን ላይ ያሉት መኮንኖች እዚያው ስልጣን ቁንጮ ላይ መቆየት የሚችሉት የሶቪየትን ድጋፍ እስከያዙ ድረስ መሆኑን አውቀዋል። በርግጥም የመንግስቱ ኃይለማርያም መንግስት ፊቱን ወደ ውጭ ድጋፍ ፍለጋ ማዞሩ ስልጣን ላይ ለመቆየት የራሱ የሆነ የፖለቲካ ችሎታ እንዳልነበረው ያመለክታል። ምናልባትም እዚህ ስፍራ ላይ በደርግ ውስጥ የነበሩ ልዩ ልዩ መኮንኖች ድምጻቸውን አጥፍተው ማለት ይቻላል እንዴት ወደ ሞት እንደተነዱ ማንሳቱ ተገቢ ሊሆን ይችል ይሆናል። ቀደም ብለን እንደጠቀስነው የሻለቃ ሲሳይ መገደል በደርግ ስብሰባና ውሳኔ የጸደቀ አልነበረም። ተፈሪ በንቲና ሌሎች ጥር 1969 ላይ ሲገደሉ ሁኔታው ይኸው ነበር። በዚህ ጊዜ ምክትል ሊቀመንበሩ አዲስ አበባ እንኳ አልነበረም። አጥናፉም በተመሳሳይ መንገድ ነበር የተገደለው። ይህን እንግዳ የሆነ ሁኔታ ለመረዳት የመንግስቱን ጠባይ ወሳኝ፣ ምረት የለሽ፣ የግል ጥቅም ያገበረው፣ ህጋዊና ሞራላዊ ጥያቄ የማይገታው እንዲሁም የንጉሰ ነገስታዊ መንግስት መኮንኖች ላይ ሰፍኖ ይታይ የነበረውን አስተሳሰብ ለስልጣን ማደግደግ፣ ወላዋይነት ወዘተ አስተንትኖ ማየት ይጠይቃል። በዚህ ረገድ መንግስቱ ኃይለማርያም ከሌሎቹ የተለየ ነበር። ስልጣን ይፈልግ ነበር። ይሁን እንጂ እንዴት የሚለው የሚጨንቀው አልነበረም። ይልቁንም የመኮንን ጓደኞችን ያምሮ አወቃቀር የሚተርትለት ወላዋይነታቸው በቃላት ሽንገላና ተስፋ በሚሰጥ በመንግስቱ ኃይለ ማርያም ቤት ዘይን ተረፍ የሆነውን የማመን ዝንባሌያቸውን ወዘተ ያውቅ ነበር። የቅርብ ጓደኞቹ ለገሰ፣ የታቸው አሊ ሙሳና ዳንኤል አስፋው በብዙ መንገድ እንደሱ ነበሩ። ሲቪሎችንና ማንኛውም አይነት ምሁራን የሚያስተቀሩ ኃይልን የሚያመልኩ ቆራጦች የመዋሸትና የመግደል ነገር ሲመጣ ምንም አይነት የሞራል ልጓም የማይገታቸው ከግብ እስከደረሰ ድረስ ማንኛውንም አይነት ስልፍ ትክክል ነው የሚለው መርሃቸው ያደረጉ ከፍ ባለ ደረጃም ለመንግስቱ ኃይለ ማርያም ታማኞች የነበሩ ነበሩ። ታዲያም መንግስቱ ኃይለ ማርያም በተቀናቃኞች ላይ የበላይነት ነበረው። የቀይ ሽብርን ያወጀው ደርግ የሰኔ 21 1967 ዓመተ ምህረት ደርግ አልነበረም። በጣም የተቀናነሰ አካል ሆኖ ነበር። በተጨባጭ ሲታይ መንግስቱንና ሰደድ ውስጥ የነበሩትን የቅርብ ጓደኞቹን የያዘ ነበር። ሌሎች አባላት በውሳኔ አሰጣጥ ሂደት ውስጥ ይህ ነው የሚባል ድርሻ የነበራቸው አልነበሩም። ከሆነ በኋላ ይነገራቸዋል፣ ይቀበሉማል። የአምባገነኑ ስልጣን ይበልጥ ፍጹም እየሆነ ሲመጣ የፖለቲካ ክብደትንና ተደማጭነትን በሚመለከት ደርግ በግብር ሲታይ ህሉ መሆኑ ቀረ። ማይሶን፣ ወዝሊግ፣ ኢጫትና ኢማሊድህ ሲወገዱ ጥቂቶቹ የደርግ መኮንኖች መንግስቱ ኃይለ ማርያምን ከአናት ላይ አድርገው የስልጣን ባለቤቶች ሆነው ቀሩ። ኢሰፓኮ ሆኑ፣ ቀጥሎም ወደ ኢሰፓ ተሸጋገሩ። ነገር ግን የሲቪል አጋሮቻቸውን ብቻ ሳይሆን ደርግ ራሱንም ባስወገዱት በመንግስቱ ኃይለ ማርያምና በጥቂት የወታደር ጓደኞቹ እጅ ስልጣን የመግባቷ ሐቅ ግን እንዳለ ነው።
ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።